ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 27 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሂሳብ ማወራረድ በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ አለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ የካቲት አብዮትን 42ኛ ዓመት በመዘከር ያወጣውን እትም አሰምተን ክፍል 1 ዝግጅታችን ይጠቃለላል። በቅድሚያ ዜና። የሙት ከተማ ህዝባዊ አድማው በዛሬው ዕለትም ማክሰኞ በተጠናከረ ሁኔታ መቀጠሉ በስፋት ይነገራል። ወያኔ በተለያዩ ከተሞች ካሳለፍነው ቅዳሜ አንስቶ የንጹሃን ደም አጋዚ በሚባለው አረመኔ ጦሩ እያፈሰሰ እንደሚገኝ ከተለያዩ አቅጣጫዎች ያገኘነው መረጃ ያስረዳል። በጉደር ከተማ የወያኔ ነፍሰ ገዳዮች አንድ ግቢ ውስጥ ዘልቀው በመግባት አንድ ወጣትና አባቱን ገለዋል። በጭሮ አንድ ወጣትን በሩምታ ተኩስ ረሽነው ገለዋል። እንዲሁም ከጅማ አለፍ ብላ በመትገኘው ሲቃ ጨቁርሳ በመትባል የገጠር ከተማ አንድ ሰው በጥይት የተገደለ ሲሆን በርካታ ሰዎች በጽኑ መቅሰላቸው ታውቋል። ይህ የወያኔ ግድያ የህዝቡን ቁጣ እያባባሰው እንዳለና ረቡዕ እንደሚጠናቀቅ የሚጠበቀው ህዝባዊ አድማም ሊቀጥል እንደሚችል የተገኙ መረጃዎች ይጠቁማሉ። ማክሰኞ የወያኔ ታጣቂ ኃይሎች በተለያዩ ከተሞች መደብሮችንና ምግብ ቤቶችን ለማሸግና የንግድ ፈቃድ የመሰረዝ እርምጃ እንደሚወስዱ ሲለቅቁ መዋላቸውን ከተለያዩ አቅጣጫዎች ከደረሱን ዘገባዎች ተረድተናል። በአንዳንድ ከተሞች መደብሮችና ምግብ ቤቶች በሮቻቸውን ቢከፍቱም ምንም አይነት የንግድ እንቅስቃሴ እንዳልተካሄደም ታውቋል። በጅማ ከፍተኛ የሆነ ህዝባዊ አመጽ መካሄዱንና የወያኔ አረመኔ ታጣቂዎች የሩምታ ተኩስ ከፍተው ከፍተኛ አደጋ ማድረሳቸውንም ተገንዝበናል። ይህን ህዝባዊ አድማና አመጽ ለማቆላሸት ወያኔ እንደ ልማዱ የሐሰት ዘመቻ መጀመሩን ከተለያዩ አቅጣጫዎች ያገኘናቸው መረጃዎች ይጠቁማሉ። ከዚህ ቀደም እንዲህ ያሉ ህዝባዊ አመጾች ሲጋጋሉ ወያኔ የራሱን ሰዎች እያሰማራ ወደ ብሔረሰብ ግጭትነት ለመቀየር ደም ለማፋሰስ ያደረጋቸው ሙከራዎች እንደነበሩ የሚታወስ ሲሆን ለአብነት በቡኖ በደሌ ከነ እጅ ቦምቦቻቸው የተያዙትን የትግራይ ተወላጆች ማንሳት ይቻላል ተብሏል። በአሁኑ ወቅት የሃይማኖት ግጭት ለመጫት ድንጋይ እየፈነቀሉ መሆናቸውን ከባሌ፣ ከአርሲ፣ ከኢሉ ባቦር፣ ከአዳማና አካባቢው ውስጥ ውስጡን ከሚሰራቸው የወያኔ መርዛ ሞሪዎች መረዳት የተቻለ ሲሆን ይህን የወያኔ መርዝ ህዝቡ አስቀድሞ በመረዳት ሊያከሽፈው እንደሚገባ የፖለቲካ አዋቂዎች ምክራቸውን ይለግሳሉ።
የወያኔን አስቸኳይ በመቃወም ሰኞ የካቲት 26 ቀን በተለያዩ የአገሪቱ ክፍሎች የተጀመረው የሙት ከተማ አድማና አመጽ ማክሰኞም ቀጥሎ የዋለ ሲሆን አመጹ ከተካሄደባቸው ቦታዎች መካከል በአዲስ አበባ አንዳንድ ቦታዎች ቡራዩ፣ ሰበታ፣ አለምገና፣ ሻሸመኔ፣ ጭናክሰን፣ ወለቴ፣ ነጆሮቢ፣ ባሌ፣ ጅማ፣ ጫንጮ፣ ጊምቢ፣ ሂርና፣ አቃቂ፣ ቀሌም፣ ወለጋ፣ ያቤሎ ቦረና፣ ፊንጫ ይገኙባቸዋል። የወያኔ አጋዚ ጦር አባላትም በአንዳንድ ቦታዎች ግድያና ስራት ማካሄዳቸው ታውቋል። ሰኞ የአጋዚው ጦር በሁለት አንድ ወጣት የገደለ መሆኑ ሲታወቅ በባኮ ከሁለት ቀናት በፊት የቆሰለ አንድ ሌላ ወጣት ህይወቱ ያለፈች መሆኑን ከተሰራጩት ዜናዎች ማወቅ ተችሏል። ከዚህ በተጨማሪ በተለያዩ ቦታዎች የአጋዚ ጦር በርካታ ዜጎችን ይዘው ያሰሩ ሲሆን የባቢሌ ከተማ ከንቲባ ከታሰሩት መካከል አንዱ መሆኑን ተነግሯል። የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ ለሁለት ቀናት የቆየ ስብሰባ አካሂዶ በጊዜያዊ ሁኔታ ላይ መግለጫ አውጥቷል። ሥራ አስፈጻሚ ኮሚቴው በመግለጫው አገዛዙ የፖለቲካ ምህዳሩን ለማስፋት የፖለቲካ ስረንጅትን እንደሚፈታና ከፖለቲካ ድርጅቶች ጋር እንደሚወያይ ለኢትዮጵያ ሕዝብ የገባውን ቃል አጥፎ ያስቸኳይ ጊዜ አዋጅ ማወጁና ወታደራዊ አስተዳደር መመስረቱን አግባብ አይደለም ብለዋል። ያስቸኳይ ጊዜ አዋጅ ለማወጅም ምንም አይነት አስገዳጅ ምክንያት የሌለ መሆኑን መግለጫው ግልጽ አድርጎ በምክር ቤት ውስጥ ግልጽ በሆነ መንገድ ውድቅ የሆነውን ድምጽ በአብዛኞቹ የምክር ቤት አባላት በሌሉበት የድጋፍ ድምጹን ከ346 ወደ 395 ከፍ በማድረግ በጋድ ማጭበርበር ተደርጓልም ብሏል። ከዚህ በተጨማሪ በምክር ቤት ውስጥ ሁለት እጆቹን በማንሳት ድምጽ ለማስቆጠር ሙከራ ያደረገ ግለሰብ መኖሩ የተረጋገጠ በመሆኑ አሳፋሪ ድርጊት ነው ካለ በኋላ ይህን ህገወጥ የሆነ አዋጅ ኤፍኮ እንደማይቀበል ገልጾ የኢትዮጵያ ህዝብም እንዳይቀበለው ጥሪ አድርጓል። በህዝቡ የተጀመረው ሰላማዊና ህጋዊ ትግል እንዲቀጥል የሥራ አስፈጻሚ ኮሚቴ ጥሪ ከማድረጉም በላይ በዚህ በኩል ለሚደርሰው ጥፋት ኃላፊነቱን ያገዛዙ እንደሆነ አስቀምጧል። በአገር ውስጥና በውጭ የሚገኙ ኢትዮጵያ ያሉ በዚህ በኩል ከኤፌኮ ጎን እንዲቆሙ ጥሪውን አስተላልፏል። የአሜሪካው የውጭ ጉዳይ ሚኒስትር ቴለርሰን ኢትዮጵያን በሚጎበኙበት ወቅት በሀገሪቱ ስለተፈጠረው ቀውስና ስለሽግግሩ ሂደት ከወያኔ ባለስልጣኖች ጋር እንደሚወያዩ አንድ የአሜሪካ ዲፕሎማት በቴሌኮንፈረንስ በተደረገ ስብሰባ ላይ ገልጸዋል። ሽግግር ሲባል ምን ማለት እንደሆነ ያልተበራራ ሲሆን ሁኔታውን የተከታተሉ በርካታ ወገኖች የጠቅላይ ሚኒስትርነቱን ቦታ ከኃይለ ማርያም ወደ ሌላው ሊዛወር ስለሚችልበት ሽግግር ሳይሆን አይቀርም የሚል ግምት በመስጠት ላይ ናቸው። በሌላ በኩል መቀመጫቸው አዲስ አበባ የሆነ አንድ የምዕራብ አገር ዲፕሎማት ሰሞኑን ለዜና ምንጮች በሰጡት ማብራሪያ በጠቅላይ ሚኒስትሩ ቦታ ማንም ቢቀመጥ የኢትዮጵያን የፖለቲካ ሁኔታ ችግር ለመፍታት ምንም አቅም አይኖረውም ብለዋል። ከውጭም ሆነ ከውስጥ አገሪቱን ሊያስተባብር የሚችል ኃይል ስለሌለ ሁኔታው በየትኛውም አቅጣጫ ሊሄድ ይችላል የሚል መላምት ሰጥተዋል። ወደ አገር የሚገቡ የመድኃኒትና ከሕክምና ጋር የተያዙ የአገልግሎት መሳሪያዎችና እቃዎች መጠን ከዓመት ወደ ዓመት እያሽቆለቀለ መሄዱን አንዳንድ ምንጮች አጋልጠዋል። በ2005 ዓ.ም ተመረተ ወደ አገር ውስጥ የገባው የመድኃኒት የሕክምና አገልግሎት እቃዎች መጠን 236000 ቶን መሆኑን የተዘገበ ሲሆን በ2005 ዓ.ም ተመረተ ወደ አገር ውስጥ የገባው የመድኃኒትና የሕክምና አገልግሎት እቃዎች መጠን 236000 ቶን መሆኑን የተዘገበ ሲሆን ይኸው ቁጥር በ2007 ዓ.ም ተመረተ ወደ 95000 ማሽቆልቆሉና በ2009 ደግሞ ወደ 85000 መውረዱ ታውቋል። የህዝብ ቁጥር ከአመት ወደ አመት እየጨመረ በሚሄድበት ሁኔታ የመድኃኒት አቅርቦት በዚህ አይነት መጠን መቀነሱ በህዝብ ላይ ምን ያህል ከባድ ጫና እንዳደረገ ማወቅ ይቻላል ተብሏል። በዚህ አመት በደረሰው የውጭ ምንዛሪ እጥረት ምክንያት መድኃኒቶች ከገበያ መጥፋታቸውና ዋጋቸው መጨመሩ በየጊዜው ተዘገበ መሆኑ ሲታወስ ወደ አገር የሚገቡት መጠንም በከፍተኛ ደረጃ ሊቀንስ እንደሚችል ይታወቃል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በደቡብ ሱዳን በቅርቡ የተደረጉ ሁለት ጥናቶች እንደሚያመለክቱት በአገሪቱ ውስጥ የሚመረተው ነዳጅ የእርስ በርስ ጦርነት ለሚያካሂዱት ወገኖች የገንዘብ ድጋፍ እያደረገ መሆኑን አጋልጠዋል። ናይል ፔትሮሊየም የሚባል የነዳጅ አምራች ኩባንያ በየዓመቱ በሚሊዮን የሚቆጠረውን ገቢ ለአገሪቱ የጸጥታ ኃይሎች የሚሰጥ በመሆኑ ጦርነቱ ሊቀጥል የቻለ መሆኑን ተነግሯል። በጥናቱ መሰረት እስካሁን ድረስ ለደቡብ ሱዳን የፖለቲካ ሰዎች፣ ለወታደራዊ ባለስልጣኖች፣ ለመንግስት ተቋማቶች፣ የፖለቲካ ባለስልጣኖችና ቤተሰቦቻቸው በባለቤትነት ለሚያስተዳድሯቸው ኩባንያዎች በአንድ ዓመት ውስጥ ከ80 ሚሊዮን ዶላር በላይ የተሰጠ መሆኑን ለማወቅ ተችሏል ተብሏል። የተባበሩት መንግስታት ድርጅት በጥናቱ የቀረበው መረጃ አሳሳቢ ነው ካለ በኋላ ነዳጅ ከማምረት ላይ የሚገኘው ትርፍ ለአገር ልማት መዋል ሲኖርበት የእርስ በርስ ጦርነቱን ለማፋፋም መዋሉ አሳዛኝ ነው ብሏል። ናይል ፔትሮሊየም የተባለው ኩባንያ በደቡብ ሱዳን ፕሬዝዳንት በሚስተር ኬር ከፍተኛ ቁጥጥር ስር መሆኑ ይታወቃል። ከሚገኘው ገንዘብ ውስጥ የተወሰነው በመንግስቱ ጎን ሆነው ለሚዋጉ ሚሊሻዎች እንደሚሰጥና የደቡብ ሱዳን ባለስልጣኖቹም ብዙውን ገንዘብ ውጭ አገር ባለው የባንክ ሂሳባቸው እንደሚያስተላልፉትም ጥናት አካሂዷል። በሰሜን ናይጄሪያ በማይዱጉሪ ከተማ አንድ ቢስክሌት ሲያሽከረክር የነበረ አጥፍቶ ጠፊ በከተማዋ ጠርዝ ላይ ካለ መንደር ውስጥ ያፈነዳው ቦምብ ራሱን ከመግደሉ ሌላ ሌሎች 3 ሰዎችን መግደሉና 17 ሰዎችን ያቆሰለ መሆኑን የአካባቢ ባለስልጣኖች ገልጸዋል። አጥፍቶ ጠፊው የቦኮ ሐራም አባል ነው ተብሎ የተጠረጠረ ሲሆን የሞቱ ሰዎች ደግሞ አሸባሪዎችን ለመቋቋም የተሰየሙ የሲቪል ታጣቂዎች መሆናቸው ተነግሯል። ላለፉት 8 ዓመታት ቦኮ ሐራም ባካሄዳቸው ጥቃቶች ከ20ሺ በላይ የሆኑ ናይጄሪያውያን መገደላቸው ይታወቃል። ለዛሬ ያለ ዜና በዚሁ ተጠናቀቀ።
መምጣቱ የማይቀረው ሂሳብ ማወራረድ ለሁሉም ጊዜ ያለው ተብሏል። ቀን ያስቆጥር ይሆን እንጂ ሀቅ የበላይነትን አግኝቶ የህዝብ ድምጽ ተሰምቶና አይሎ ያ የተፈለገው መሆኑ የሚቀር አይደለም። ወያኔ ይወድማል ስንል የቆየነው ይህንን በሚገባ በመረዳታችንና በማመናችንም ነው። በረጅሙ እይታ የተሳናቸውና አድርባይነት ያደናቀፋቸው ግን በቀቢጸ ተስፋ ሩጫ ወዲያውኑ ፍንግል ብለው ለወያኔ ያድረው ይኸው ማጠፊያው ዛሬ እያጠራቸው መሆኑን እያየን ነው። አንዳንዶቹ ደግሞ ራሳቸውን የዘወትር ብልጥ አድርገው ይወስዳሉና ወንጀላቸውን ህዝብ ረስቶ አሁን ወደ ህዝብ ጠጋ ጠጋ የሚሉትን እንዲያጸድቅላቸው በመመኘትና በመጣርም ላይ ናቸው። ህዝብ ግን ሂሳቡን ለማወራረድ ተዘጋጅቶ ይገኛልና ማንም ማንን አታሎ ወንጀሉ ሊቀጥል የሚችልበትን ሁኔታ ነፃ ኢትዮጵያ የምትስተናግድበት አይሆንም። ሂሳብ ማወራረዱ በምን አይነት ይከናወናል የሚለውን በተመለከተ ወያኔና ጭፍሮቹ ንሳ ገብተው ከህዝብ ይቅርታና ምህረትን ይጠይቃሉ ወይስ አይጠይቁም የሚለውን የሚመለከት ይሆናል። እርቅና ሰላም የሚለውን ፈሊጥ ለደቡብ አፍሪካውም ያልበጀ ከመሆኑም መማር ስንችል በራሳችን ተጨባጭ ተመክሮ ግን የምን እርቅ በሚል ወያኔ በእብሪት ይህን ጎዳና ዘግቶ በግፉ እንደቀጠለ ዛሬም እያየነው ነው። ይህም የነገን ሁኔታ ከወዲሁ ይጠቁመናል ማለት ነው። ለማንኛውም ሰው ህይወቱ ክብሩ ነው ራሱን ካልሳተ በቀር። ሰው ህይወቱን የሚሰዋው አገሩን ይበልጥ በማፍቀሩ መሆኑን መዘንጋት የለብንም። ወራሪ ነጭ ለምሳሌ የአፍሪካ ህዝብ ህይወቱን አያከብርም አይፈልግም አውሬና እንስሳ ነው ሲሉና ሲፈጁንም መከረማቸውን ታሪክ መዝግቦታል። የሙሶሎኒን ወራሪ ጦር በመውዘርና ጦር ጋሻ የተጋፈጡትን አርበኞችንም በጅልነትና በህይወት ዓለም አክበር ዓለም ወደድ ፈርጀው ባሉታዊ የተቹም እንደነበሩ እናውቃለን። ጀግኖቹ የተሰውት ግን ህይወታቸውን ጠልተው ሳይሆን አገራቸውን ይበልጥ ወደው መሆኑን እኛ እናውቃለን። የኢህአፓ ሰማዕታትን ታሪክም ያጠናዋል። በአጠቃላይ ኢትዮጵያ ከወያኔ ቡድን ጋር የሚወራረደው ሂሳብ በጣም ብዙና ሰፊም ነው። አገርን ከማስገንጠል አንስቶ ያገርን ለመሬት ለባዕድ እስከ መስጠት የሚደርስ ግዙፍ የክህደት ወንጀል አለ። ወያኔ የብዙ ሺህ ንጹህ ዜጎችን ደም በግፋፍሷል። ብዙዎቹን ደብዛ አጥፍቷል። ብዙ ሺዎችን በእስር አንገላቶ አሰቃይቷል፣ ገሏል። ይህ ሁሉ ቀላል ወንጀል አይደለም። ወያኔ የአገሪቷን ገንዘብ በቢሊዮኖች ደረጃ ዘርፎ ለራሱ የግል ጥቅም ሲያወልም ቆይቷል። ለም የጎንደር ወሎ መሬቶችን ዘርፎ ተጠቅሞበታል። ብዝበዛው በአገር አቀፍ ደረጃ አገሪቱን ያራቆተና ያደኸየ በመሆኑ ይህም በዝምታ የሚታለፍ ሊሆን አይችልም። ስለዚህም የወያኔ ቁንጮ መሪዎችና ወንጀለኞች ከዋና ዋና ችግሮቻቸው ጋር መያዛቸውና ለፍርድ መቅረባቸው የማይቀር ሲሆን ቢፈረጥጡም እገቡበት ገብቶ ነፃ ኢትዮጵያ ለፍርድ የምታቀርባቸውና የዘረፉትን የምታስመልስ መሆኑ ከወዲሁ መታወቅ ያለበት ነው። የቀይ ሽብር ወንጀለኞች ውሎ አድሮ ከተደበቁበት እየተጋለጡ ለፍርድ ቅጣት እየቀረቡ መሆኑን በቅርቡ በአምስተርዳም ሆላንድ እድሜ ልክ በተፈረደበት አውሬ ጉዳይ ያየነው ነው። ይሄ ሆነው ያውም ወያኔ ጉዳዩ ሳይሆን በዜጎች ጥረት ነው። ነፃ ኢትዮጵያ ግን ባላት አቅምና መንገድ ሁሉ ወያኔና ጭፍሮቹን በገቡበት አሳዳ የምትፈረዳቸውና ተገቢውን ቅጣትም እንደምትሰጣቸው ከወዲሁ መታወቅ አለበት እንላለን። የወያኔ አጋር ሆነው የጎዱልንን ባዕዳን በሚመለከት አቅም በፈቀደ ለበደላችን የምናስከፍላቸው መሆኑን እንዳለበትም ግልጽ ነው። እስከዚያው ድረስ ግን ትግላችን እየተፋፋመ በመሄድ ላይ ነውና የወያኔን የግል ንብረት ኩባንያዎችና ምርት ማጥቃት እንዳለብን ግልጽ ነው። አውቶቡሱን ማቃጠል ሲያንስ ነው። ማዕቀብ ፍጹምና የሚያንቅ መሆን ይገባዋል። የወያኔ አየር መንገድ ሆኖ በመጣውም ተቋም ላይ ሳይቀር የወያኔን ምርት እየገዙ ለገበያ የሚያቀርቡ ተቋሞችን ሁሉ በማዕቀብ ማጥቃት ይገባል። ወያኔ ጭፍሮቹ ቀውሳቸው ሲባባስ ጸረ ትግሬ የሆነው ኢህአፓ ነው ይህን ጥላቻና ቀውስ የሚያሰራጭብን ሲሉ መክሰሱን ተያይዘውታል። ኢህአፓ ጸረ ትግሬ አልነበረም፣ አልሆነም፣ ሊሆንም መሰረቱም መርሁም አይፈቅድለትም። ጸረ ወያኔ መሆኑን ግን ያምናል። በተቻለው መንገድ ሁሉ ወያኔን ሲታገል እነሆ ብዙ ዓመታት አልፈውታል። አሁንም ወያኔን ከነጭፍሮቹና ቀጥረኞቹ እያጋለጠ በሁሉም መንገድ እየታገላቸው ለመሆኑ የእምነት ቃሉን ይሰጣል። ነገም ወያኔዎች ፍርዳቸውን እንዲያገኙና የሰማዕት ደምም እንዲዘከር ባለው አቅም ሁሉ መጣሩን መታገሉን እንደሚቀጥልም ቃል ይገባላቸዋል። የህዝብ ንብረትን ዘርፈዋሉና የዘረፉት ይወረሳል። የመዘበሩትና የአገራችንን ገንዘብ ያሸሹትም ለፍርድ ለማቅረብ ባለው አቅም ሁሉ ይጥራል። የዘረፉትን ሁሉ የትግራይ ህዝብ ንብረት ነው የሚለውን ብልጣብልጥ ንግግር ውድቅ ያደርጋል። የኢትዮጵያ ህዝብ ንብረት የህዝቡ እንጂ የወያኔ ቡድን የነስፋትና አዜብ መሰል ወንጀለኞች አይደለም፣ አይሆንም። ኢትዮጵያ ንብረቷን ታስከብራለች። ፍትህ ለሚለው የልጆቿ ደምም ረፍትና ፍትህ ትሰጣለች። ለዚህ ነው ሲፈጁን ከርመው አሁን ቀውጢ ቀን ሲመጣ ጥፋታቸውን በንስሐና በህዝብ ይቅርታ ሳያጡ በግርግር ሊመሳሰሉን የሚጠሩትን አደብ ግዙ የምንላቸው። የደርግ ወንጀለኞች የጸረ ወያኔው ጎራ አካል ሊሆኑ ተመሳስለው በመቅረብ ያደረሱትን ጉዳትም የምንረሳው አይደለንም። ከወያኔ ተጣላን ያሉትም ጠባቸው ከግለሰቦች ሆኖ የወያኔን ዘረኛና ተስፋፊ ፖለቲካ እስኪደግፉ ድረስ ሰርጎ ገቦች እንጂ የህዝብ ወገኖች አይደሉም። ይኸው የወልቃይት ጠገዴ ጉዳይ እርቃናቸውን እያወጣቸውም ነው። ከትግሬ የበላይነት አቋም ጋር የያዛቸው ቁርኝትም እያጋለጣቸው ነው። አልሸሹም፣ ዞር አሉ። አስመሳይ አገር ወዳዶች ያልናቸውም ለዚሁ ነው። የመፍትሄው መንገድ ለማንም ስውር አይደለም። ህሊናውን ለሆዱ ላልሸጠ፣ ኢትዮጵያን ላልካደ፣ ዘረኛ ላልሆነ ሁሉ ቁልጭ ብሎ የሚታይ ነው። ከወያኔነት መለየት ያስፈልጋል። ማለትም ዘረኝነትን፣ ጸረ ኢትዮጵያነትን እርግፍ አርጎ መተው ወንጀልና ጥፋትንም አምኖ ወያኔን ትቶ ከርቶ ንሳ መግባትና ከህዝብ ይቅርታ መጠየቅ ከመጨረሻው በወንጀል ቀጥሮ በኋላ ኑሮ ሆኖብኝ ነው እዝ ሆኖብኝ ነው ማለቱ አያዋጣም። የጦር ወንጀለኞች አጋዚ ወዘተ ሲየልና ግድያ ፈጻሚዎች ሁሉ በነቂስ ለህዝብ ፍርድና ቅጣት መቅረባቸው አይቀርም። የሙሶሎኒና ፋሽስት ወታደሮችን እጣ የናዚዎችን መኮንኖች መከሰስና መቀጣት ማጤን ይገባል። ሙሶሎኒ ራሱ ተዘቅዝቆ የተሰቀለው ለፍርድ እንኳን ሳይበቃ በህዝብ ቁጣ ነው። የወያኔ የውድቀት ቀን ሲመጣ በደል ሲፈጸምበት የቆየው ህዝብ በዳዮቹን በነቂስ ያውቃቸዋልና ለፍርድ እንዲቀርቡ ማድረጉ ያውም ለዚህ ካበቃቸው የማይቀር ነው። መንገዳዳሪው ዜጋ በመንደላቀቂያ ቪላዎች ያሉትን አያውቃቸውም ማለቱ ራስን ማታለል ነው። በሚስጥር እስር ቤቶች በአዲስ አበባ በጨለማ እስር ቤቶች በእስረኞች ላይ ሲጀል የሚፈጽሙትንም በነቂስ እገሌ እገሌ ብለን እንደምናውቃቸው መርሳት የለባቸውም። ነፃ ኢትዮጵያም የወያኔ ቅጂ የምትሆን አይደለችምና በጊዜ የሚጠብቃቸውን እጣ አውቀው ቢለወጡ የሚጠቅማቸው መሆኑን እንጠቁማቸዋለን። ማምለጥ አይቻልም። ሁሉም በህግና በስነ ስርዓት እንዲካሄድ ብንመኝም ህገወጥነትና የግንፈላ ፍርድ ቢሰፍ ለዚህም ተጠያቂው ህገወጡና ወንበዴው ወያኔ ራሱ እንጂ ማንም ሌላ ሊሆን አይችልም። የህግና ፍትህ ስነ ስርዓትን ገና ከመጀመሪያው ባፍጢሙ ደፍቶ ውንብድናና ህገወጥነትን አስፍኖ ቆይቷልና። በበኩላችን ግን የህዝብ ቁጣ መሰረቱ ቢገባንም ህግና ስነ ስርዓትን አስፍነን ከወያኔ ተሽለንና በልጠን እንድንገኝ ከማሳሰብ ወደ ኋላ የምንል አይደለንም። ምንም እንኳን የቁጭታችን ዋንጫ እንደ ድርጅትም ሆነ እንደ ኢትዮጵያዊ አገር ወዳድ ዜጋ ሞልቶ ሞልቶ ፈሶ ፈሶ ቢገኝም ሲኞርም ይሄዱና ማርያ ቴሬዛውም ያልቀና ያስተዛዝበናል ይሄ ቀን ያልፈና የተባለበትም ጊዜ እነሆ መጥቷል። ከወያኔ ጋር ላንዴም ለሁሌም ሂሳብ ልናወራር ተዘጋጅተናል። ከእንግዲህ የወያኔ ውድቀትና ድቀት እንጂ ተሐድሶና ከቅጣት ማምለጥ የሚታሰበል ሊሆን አይችልም። በወያኔ ድር ገብተው የተጠመዱና የአባዜው ተካፋይ የሆኑት ሁሉ ማወራረዱ ይመለከታቸዋል። በወንጀሉና በግፍ አገዛዙ፣ በዘረኝነቱ፣ በመሬትና ሀብት ዝርፊያው በወንጀሉ ተካፋይ እስከሆኑ ድረስ፣ ከወያኔ እስካልተለዩና በጊዜ እስካልካዱት ድረስ። ህዝብ ማሪ ነው፣ ግን ህዝብን አታሎ አመልጣለሁ ብሎ መመኘት ቅዠት ነው። ቅዠት መሆኑን ለማረጋገጥ ደግሞ የአፓ ቢያንስ ዘብቆማል ማለትም ይቻላል። አዎ በጣም አክራሪ ጸረ ወያኔዎች ነን፣ ለዚህ ክስ ጥፋተኛ ነን ባዮች። የህዝባዊ ፍርድ ቀን ቀርቧል። ድል ለኢትዮጵያ ህዝብ፣ አገር አድን፣ ፍትሐዊ ትግል፣ ውድቀት ለወያኔ አገዛዝ።
شكيتون بيا انكرو غرانكو بايش هوا وتوسين نظيرة قلتي نجمة جيبتي تكتين بيا وانا شوتي جانا دوتي غرانكو بيرفير نقوتي شكيتون بيا Malaya, janalise pasababte, ananko barate site takitintia. Janalate garako pirpirna kote shakituntia. Ankaro garanko baise hawa, otosin nadira orte, nagamachibte janalentia. Hosseni fon kute hichike kun kon kotate shakitutia malaka nanamatu janale ko yasekarun nananyate takitintia janale birna gode shakitun tiya angaro garan ko ba ise hawa oto sin nabira ote nagama chifte takitin tiya yantara kallo magala asiki ba ise jala jala lentiya sikate mano mab nabir hafta kon nabir natsu debi adara janala lafaga banna jokesa hasifa chammar saole shakitutia malakan korbana rano limado nama ormati wanale takititia Nagode shakitun tiya Ankaro garanko ba ise hawa Oto sin nabira ote Nagama chifte jalale tiya
ፈበሉ ምንድነው መነቀፉ ፈበሉ ምንድነው መነቀፉ ቀርሞ በገባይ መስል ለድርድሩጫ አዎ ተፈፈሉ ህዝባችን አሁንም ለሶስተኛ ጊዜ ዳግም አላገጨ የህዝቡ ጥያቄ ዋናው ፍላጎቱ ወያኔ ማውረድ ነው አይደለም ድርድር የጓዳ ችሎት ከዚህ ህገ መንግስት ከዚያ ክብረ መንግስት የወፈፈ ሙራን የወንበሮች ልክፍ ተንቆጣክቶ ሳይወድቅ የሚገልለን ፋሽስ
አራ ጠፋፍ
ለሰላም ለፍቅር ለፍትህ ለርዕስ ለመሰረቱ ተነቅሎ ሲጣል ነው ወያኔ ፋሽስቱ ከነግሳንግሱ ኮተታ ኮተቱ ይህ ስብስባሪውስ ጥቅመ ገዳይ ሂሳብ ሳያወራርድ ወጥቶ በአደባባይ አላፍ የህዝብ ልጆች እስር ቤት ታጉረው አራ
አራ ጠፋፍ ባሉ ድርድር ምንድን ነው
ባርመንነቱ ወሰን የሰበረ ሀገር ያዋረደ በቁም የቀበረ በህዝቡ ያመጽ ወገቡን ተመቶ እያለ ፍርፍር 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 ምን አይነት ጡዘት ነው ግብዣው ለድርድር
ኤዲያ
ከንፈሯን ቀለም ብትቀባ አሳማ ሻሽ እንኳ ብታስብ አሳማ አሳማ ናት አስቀያሚነቷን አትችልም ልትቀይር
ዝንጀሮ
ዝንጀሮ ከምድር ብትተሻሽ ብትወጥ ብትነሳ ተፈጥሯ ነውና መቀየር አትችልም የመቀመጫውን ትልቁን ጣባሳ
አረ ተፈፈሉ ጣፋፋፋ
ወያኔም እንደዚሁ ከባብ እንቁላል ከመሶሎኒ ደም ከሂትለር አጥንት ተላቁ የተሰራ ወደር የለሽ ፋሽስት ሺህ ሺህ ዶሴ ቢፈር በቃል ቢደራደር የሶደም ካልዘጣ አይችልም መተንፈስ አይችልም መናገር እናም እንዲያ ስለሆነ ቅድመ አፈጣጠሩ ሁሉ ሊቀይር ነው ከሱ ድርድሩ
አረ ጻፋ
የተማረው ፍፍ የትግሉ ነጎድጓድ ጠንከር ባለ ቁጥር ከገዳዎች ጋር ድርድር ምክክር ተሰርስር ተፈርፍር ይሄ የቀላዋጭ ክምር ክደፊ ሰባል የወንበሩ ፍቅር እጅግ በጣም ዘግናኝ በጣሙን የሚቀፍ ከፋሽስቶች ጋራ ከገዳዎች ጋራ ወንበር ለመካፈል ገብቶ ለመነጠፍ እንደ ቄራ ሞራ ዝራውን መንሰፈ ወያኔ ባረመንነት ወሰኔ ሰበረ ሀገር ያዋረደ በቁም የቀበረ በህግ ይከሰሳል ለፍርድም ይቀርባል በህዝብ ውሳኔ ዋጋውን ይከፍላል ቱባ ቱባ እጆቹ በደንብ ይቀጣሉ መላወሻ እግሮቹ ይቆራረጣል እንኳንስ በሰው ልጅ በእንስሳትም ማለት ወንጀለኛ ይቀጣል መደራደር የለም ቅሬታ የለም እንጂ ቅሬታ እንኳን ቢኖር በህዝቦች መካከል ሰላምን ለማውረድ ንግግር መልካም ነው ያለም የሚኖር ነው በጣም የሚወደድ በነጠላም ይሁን ወይም በመደራጀት ያሻን እንድንሆን ተላብሰን ነጻነት በነጠላም ይሁን ወይም በመደራጀት ያሻን እንድንሆን ተላብሰን ነጻነት ሰው በላ ወያኔ መወገድ አለበት ኧረ ጠፋ የህዝቡ ጥያቄ ዋናው ፍላጎቱ ወያኔ ማውረድ ነው አይደለም ድርድር የጓዳ ችሎት ከዚህ ህገ መንግስት ከዚያ ህብረ መንግስት የወፈፈ ሙራን የወንበሮችን ክፍት ተንኮታክቶ ሳይወድቅ የሚገነን ፋሽስት ቀድሞ በገባ ይመስ ለድርድር ሩጫ አቦ ተፈፈሉ ህዝባችን አሁንም ለሶስተኛ ጊዜ ዳግም ማላገጫ አራ ጠፋፋፋፋ አው ጠፋፋፋ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ
አርባሶስት ቁጥር 3 ጥር የካቲት 2008 ዓመተ ምህረት የካቲትን ስናስታውስ ወራ የካቲት ከዛሬ 122 ዓመት በፊት አባቶቻችን በጣሊያን ቀኝ ገዥና ወራሪ ኃይል ላይ የተቀዳጁትንና የጥቁር ህዝብ የጀግንነት ተምሳሌት የሆነውን የአድዋን ድል በከፍተኛ ኩራትና ወኔ የምናከብርበት እንዲሁም የካቲት 12 ቀን በግራዚያኒ የተጨፈጨፉ ሰማዕታት ወገኖቻችንን በሐዘን የምናስታውስበት ወር ቢሆንም የዛሬ 44 ዓመት በኢትዮጵያ ታሪክ ውስጥ ድምቀትና ታላቅነት የተቀዳጀውን የ1966ቱን ህዝባዊ አብዮት በአድናቆት የምንዘክርበት ወር ነው። ይህን አብዮት ምን አመጣው? እንዴት ተከሰተ? ማን ተሳተፈበት? ማንስ ላይ አነጣጠረ? አብዮቱ ህዝቡ ያነሳቸው ጥያቄዎች ምን ነበሩ? እንዴትስ ተስተናገዱ? በሂደቱ ምን ተከሰተ? እንቅስቃሴውስ ወደፊት ገፋ ወይስ ተደናቀፈ? وزت يميلوت قداوش بزرزرنا بصفات بيجي زيوية تزقبو موناتشو يتاوكال بيكاتي تابيوت أربع عراتن يو عمت لايهونن زاري أغراتشن يمت قنجبتن هونيتا كان نيو غاربا مان نساسر هونيتا وچنسن غمقم ديجب جهز بيبلت أتادا فينا وقتاوي يهونو بجيك بفتنات إيجا تقوازو يالو قداوش بمنوراتشو كلاي يدرر درناتشو تياكيوش أتاكالاي بهون درجان بيهون بصفاتنا بزرزر مملكتو ለሁኑ ወቅታዊ ሁኔታ አስተዋጽኦ ሊያደርግ ይችላል እንላለን። የኢትዮጵያ ህዝብ ዘመናትን ባስቆጠረ የጉልተኛ ስርዓት ሰለባ ሆኖ እድሜ ልኩን ሲማስን ኖሯል። በተለይም በአጤ ኃይለ ሥላሴ ዘመነ መንግስት ከ40 ዓመት በላይ በንጉሳዊ አገዛዝ ስር የወደቀው ህዝብ መረን የለቀቀ የጭቆናና በደል ሳያሰልስ ዘወትር ሲፈጸምበት ቆይቷል። በአመቸበት ሲቃወምና ሲያምስ ባልቻለበት ምሬቱን ለፈጣሪው ያቀረበ ሳይታክት ሮሮን ሲያሰማ እንዲሁም ነገጆች ጥያቄና ቤቱታ ሲያቀርብ የኖረ ቢሆንም በመላሽ ያገኘው የሚያዳምጠው ቅን ጆሮ ሳይሆን ይበልጥ መቃ በደል ጭቆና ሆኖ መከጠሉ ብሶቱ ሞልቶ መፈንዳቱ አይቀሬ ነበርና የጁም ሆነ ተገጁ ህዝብ አልተጠበቁት ጊዜና ሁኔታ የካቲት ወር ላይ በዚያችው ምድር ታስቦም ታይቶም ያልነበረ የህዝብ ቁጣ እንደ ደራሽ ውሃ ባራቱም ማዘን ባንድ ላይ የተጠራራ በመሰለ መልኩ ቱጋለ ቁጣውንና ምሬቱን ለወዳጅም ለጠላትም በአደባባይ ላይ ዘረገፈው ፍላጎቱንና አላማውን ለጉልተኛው ስርዓት እና ለዚሁ ስርዓት ተጠቃሚዎችና ደጋፊዎች ለሆኑት እንዲሁም ለዓለም ህዝብ ጭምር ይፋ አደረገ። የኩኔታ በተከሰተበት ወቅት ስርዓቱ ሊደብቀው የሞከረው ረሃብና ድርቅ በሚሊዮን የሚቆጠር ህዝባችንን እያረገፈ የነበረ ሲሆን በነዳጅ ዋጋ መናር ከፉኛ የተጎዱ የታክሲ አሽከርካሪዎችን የሥራ ማቆም አድማ እንዲያደርጉ የተገደዱበት ሁኔታ ተፈጥሮ ነበር። የተጀመረው ህዝባዊ እንቅስቃሴ መመለስ በሚገባቸው ህዝባዊ ጥያቄዎች ማለትም አርሶ አደሩን ከሰውነት ውጭ አድርጎ ኑሮውን እንዲገፋ ያደረገው የመሬት ስርዓት ይዞታ እንዲያበቃና መሬት ላራሹ እንዲሆን ዳቦ ለተራበ የሃይማኖት እኩልነት እንዲከበር የህብረተሰቡ ግማሽ አካል የሆኑት ኢትዮጵያውያን ሴቶች ላይ የሚደርሰው ድርብ ጭቆና እንዲያከት በላባደሮች ላይ አሰሪዎች የሚያደርሱት መረን የለቀቀ ብዝበዛና የመብት ጥሰት እንዲቆም የህግ የበላይነት ተረጋግጦ ፍትህ ርትዕ እንዲሰፍን ወዘተ በሚሉ አጣካይ መፈክሮች ታጅቦ ወደፊት ገሰገሰ። በገዢውና በተገዢው መካከል የሚኖረው ቅራኔ የማይታረቅ በመሆኑ ጊዜው ሲደርስ የነበረው ግንኙነት ፈርሶ በሌላና አዲስ ግንኙነት መተካቱ አይቀሬ ነበርና የጉልተኛው ስርዓት እንደቀድሞ ሊገዛ ያልቻለበት ተገዢው ክፍል ደግሞ አልገዛም ያለበት ወቅት ላይ በመድረሱ አሮጌው ስርዓት ራሱን በስልጣን ለማቆየት ተከታታይ የጠገና ለውጥ በማድረግ ማዕበሉን ለማቀዝቀዝ ቢሞክርም ሳይሳካለት ቀርቶ ዳግም እንደማይመለስ ሆኖ ለመገርሰስ በቅቷል። ይህ የህዝባዊው ትግል የመጀመሪያውና ዋናው ድል ሆኖ በታሪክ ተመዝግቦ አልፏል። በጉልታዊ ሶረ መንግስት ወቅት ባህላዊና ማህበራዊ ከሆኑት ማለትም እድርና ቆብ እንዲሁም አይማሩትን ተንተርሰው ከመፈጠሩት የጽዋ ማህበሮች በስተቀር ሌሎች መብትን ለማስከበርም ሆነ ጭቆናን በብዝበዛን ለመታገል የሚረዱ ድርጅትን መፍጠር ሆነ ተቋማትን ማዋቀር አጥብቆ የተከለከለ ነበር። ይሁንና በዚሁ ከባድና አስቸጋሪ ሁኔታ ውስጥ በትግል ሊቋቋሙ የቻሉት የሰራተኛው የሙያ ማህበራት እንኳን ከተጽዕኖ ነጻ ሆነው አልነበሩም። በወቅቱ በፖለቲካ መደራጀት ይቅርና ፖለቲካ የሚለውም ጽንሰ ሐሳብ ራሱ በአብዛኛው ህዝብ ዘንድ ጨርሶ የሚታሰብም የሚታወቅም አልነበረም። ሳይታሰብ በግብታዊነት በተጀመረው የስር ነቀለው ጥንቅስቃሴ የተነሱት ህዝባዊ ጥያቄዎች በሂደት መልስ እንዲያገኙና ህዝባዊ ትግሉ የወደፊቱን ብሩህ ተስፋ ከዳር ለማድረስ ይቻለው ዘንድ በቅጡ አስፈላጊ የሆነውን የትግል መሳሪያ ማለትም ትግሉን የሚያቀነባብርና አቅጣጫ እየሰጠ የሚያደራጅና የሚመራ ድርጅት እንዲኖረው ሁኔታው ሳይፈቅድለት ቀርቷል። ግና ቀደም ብሎ ስርዓቱ እያደረሰ ያለውን በደልና ጭቆና ሲያጋልጡና ሲቃወቡ የነበሩት የመማር ድሩን ያገኙ በውስጥም በውጭም የሚገኙ ተማሪዎች ራሳቸውን ቀደም ብለው በተማሪ ማህበራት አደራጅተው ሲታገሉ የነበረ ሲሆን በኋላም ከተማሪ ማህበር ላቅ ያለና የመሪ ድርጅት ሚና ሊጫወት የሚችሉ የፖለቲካ ፓርቲዎችን ለመመስረት ችለዋል። ያፓ አብዮቱ ከመፈንዳቱ ከሁለት ዓመት በፊት ማለትም በሚያዝያ ወር 1964 ዓ.ም ተመረተ የተመሰረተ ሲሆን አብዮቱ ከተከሰተ በኋላ ብዙም ሳይቆይ ራሱን ለኢትዮጵያ ህዝብ ነሐሴ 26 ቀን 1967 ዓ.ም ይፋ አደረገ። የአባ መመስረት ትግሉ በዋናነት ይጎድለው የነበረውን ክፍተት በማሟላት አንድ አማራጭ የትግል መሳሪያ መሪ ድርጅት እንዲኖረው አስቻለ። በማናቸው መስክ ህዝቧን በእኩልነት የምታስተናግድና ህግ የበላይ የሆነባት አገር እንድትሆን መታገል የዓላማዬ አልፋና ኦሜጋ ነው ያለው የአባ በየካቲቱ የለውጥ እንቅስቃሴ ውስጥ ራሱን ይፋ ለማድረግ መብቃቱ እንቅስቃሴው ካስመዘገባቸው ድሎች አንዱ ሆኖ በታሪክ እንደሚጠቀስ እሙን ነው። ከየካቲቱ ህዝባዊ እንቅስቃሴ ቀደም ብለው በተማሪዎችና በሌሎች የህብረተሰብ ክፍሎች በስርዓቱ ላይ ያነጣጠሩ ግን ደግሞ በተናጠል ይደረጉ የነበሩ ትግሎች ያበረከቱት ድርሻም ለእንቅስቃሴው መንገድ የጠረገ መሆኑ የሚያከራክር አይደለም። እንዲያውም ህዝባዊ አመጹን ሁሉም እንዲሳተፍበትና ወርድና ስፋቱን በሂደት የጨመረና ሁሉንም ያካተተ ለመሆን በመብቃቱ ትልቅነቱንና ደማቅነቱን ያስረጋገጠ እንደነበር ከቶ ዋቢ የሚያስጠራ አልነበረም አይደለምም። በዚያ ዘመን የኢትዮጵያ ነባራዊ ሁኔታ አብዛኛው ህዝብ ከግፉና ከጭቆናው በተጨማሪ በጉልተኛው አገዛዝ ታፍኖና ተቀፍቶ እንዲኖር የተገደደ ስለነበር ከራሱ ውጭ ዘልቆ የውጭውን ዓለም ሁኔታ የሚሰማበትም ሆነ የሚያይበት እድሉ እጅጉን የመነመነ ነበር። ይህም በመሆኑ ምንም እንኳ በግብታዊነት የጀመረው ህዝባዊ እንቅስቃሴ ስርዓቱን ለመደምሰስ ቢበቃም በወቅቱ ግን የተገኘውን ድል ጠብቆ ሌሎችንም ጥያቄዎች በየደረጃቸው መልሳቸውን እንዲያገኙ ለማድረግ ግን የትግሉም ግብ ዳር እንዲደርስ ለማስቻል ህዝቡ ወሳኝ የሆነውን መሪ ድርጅት አለማግኘቱ ሽንፈቱ ነበር ለማለት ባያስደፍርም ጉዳቱ ነበር ማለቱ ግን የሚያስገድድ ነው ብለን እናስባለን። ከተመሰረተ በሶስተኛ አመቱ ውስጥ ራሱን ለመላው የኢትዮጵያ ህዝብና ለዓለም ይፋ ያደረገው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ትግሉን የመምራት ኃላፊነቱን ወስዶ በአጭር ጊዜ ውስጥ የህዝብን አመኔታና ተቀባይነት ለማግኘት የቻለ ለሀገራቸውና ለወገናቸው ሲሉ ሊከፈል የሚገባውን መስዋዕትነት ሁሉ በጸጋ ለመክፈል የተዘጋጁ መሪዎችና አባላት ያሉት መሪ ድርጅት መሆኑን ያስመሰከረ መሆኑ የተጠበቀ ቢሆንም በጊዜው ግን የተፈጠረውን የስልጣን ክፍተት ለመሙላት ጥንካሬ አልነበረውም። በመሆኑም በወቅቱ ስልጣን ከወታደራዊ ክፍሎች ተውጣጥተው የወል ስማቸውን ደርግ ብለው በሰየሙ የምርጥ መኮንኖች ቡድን ሊገባ ችሏል። በዚህ ጊዜ ላይ ነበር የካቲት 66ቱ ህዝባዊ አመጽ ያነሳቸው ጥያቄዎች የዘነቀው ብሩህ ተስፋና በትግሌ እውን አድርጋታለሁ ያላት አዲስቷ ኢትዮጵያ ጉዞ የዋዛ እንደማይሆን በማስጠንቀቅ የመጀመሪያው ደወል በአራቱም ማዕዘን ያቃጨለው። እናም ይህ የምርጥ መኮንኖች ቡድን በሂደት በራሱም ውስጥ ለትግሉ ቀና አመለካከት ያላቸውን ሁሉ ፈጅቶ የቀድሞ ባለስልጣኖችንም በአንድ ሌሊት አርዶ በህዝቡ የቀረበውን ህዝባዊ የሽግግር መንግስት መመስረት ጥያቄን አሻፈረኝ በማለት በጊዜያዊ ወታደራዊ አስተዳደር ተካው። የባንዳ ምሁራንንም ድጋፍ አገኘ። ኢሰፓ በሚባል ፓርቲ ተደራጅቻለሁ፣ መንግስቱ ኃይለማርያምንም የፓርቲው መሪና ሊቀመንበር መሆኑንም አውጃለሁ ብሎ ተፈጸመ። ከዚህ በኋላ በአገሪቱ ለተነሱ ጥያቄዎችና ችግሮች ሁሉ መልሳቸው የፋሽስታዊ ወታደራዊ መንግስት ግድያና ጦርነት ብቻ ሆነ። ኢትዮጵያ እስከ ወዲያኛው ምትክ የማይገኝላቸውን ብሩህና እምቅ እውቀት ያካበቱ ልጆቿን ፋሽስቶች ቀይ ሽብር በሚሉት ጽልመት ፈጁ። አገሪቱ ያፈራቻቸው መከላከያ ሰራዊቱን የመምራት እውቀትና ልምዱን ያካበቱ አገራቸውንም የሚወዱ የጦር መሪዎቿን አንድ አልባሌ ኮሎኔል በሚያዛቸው ወታደሮች ፊት ማዕረጋቸውን እየገፈፈና እያዋረደ ከፍተኛ የስነ ልቦና ሰለባ እንዲደርስባቸው አደረገ። ለስልጣኔም ተቀናቃኝ ናቸው የሚላቸውን አንድ ባንድ ለቅሞ ፈጀ። ኢትዮጵያን እንዳለ ለ17 ዓመታት ጽልመት አልብሶ ጊዜው ሲደርስ መሪው አገር ለቆ ከመፈርጠጡ ሌላ ኢሰፓ የተባለውም ጭምብል እንዲያከትምለት ሆነ። ይህ ኢትዮጵያን የገደለና ለውጭም ሆነ ለውስጥ ጠላቶቿ ያጋለጠ ኃይል በኢትዮጵያ ታሪክ ውስጥ ክፉ ጠባሳን አስመዝግቦ አልፏል። የካቲት በየዓመቱ በመጣ ቁጥርም የካቲት 12 ሰማዕታትን ስንዘክር፣ አንጸባራቂውን የአድዋ ድል ስናከብር፣ ለ17 ዓመታት ኢትዮጵያን መቀመቅ ውስጥ የከተታትን ፋሽስታዊ ጽልመትም ማማተራችን አይቀሬ እንደሚሆን መጥቀሳችን ተገቢ ነው ብለን እናስባለን። በ1983 ዓ.ም በውጭ ኃይሎች ድጋፍ አማካይነት በህዝባችን ጫንቃ ላይ በኃይል የተቀመጠውን ጸረ ኢትዮጵያ ቡድን ማንነትና ላለፉት 27 ዓመታት በአገሪቱ በመላ ያደረሰውን ዘርፈ ብዙ የግፍና የበደል ስንክሳር መዘርዘር የሚያስፈልግ ሆኖ አላገኘነውም።
ባለፉት 27 አመታት በአገሪቷ በየትኛው ማዘን ቢሆን በጠባቡ አምባገነን አገዛዝ ያልተነካው ገን ባለመኖሩ ህዝቡ በቃኝ ብሎ መነሳቱንና ግብግብ መቅጠሙን ያያየን ስለሆነ የነገር ቋንጣን ቢያበዙት ባህያ ይጫንም ነውና ወደ ዝርዝር ሳንገባ ማለፉን መርጠናል። ዛሬ በአገራችን ውስጥ የወያኔ ያላሰለሰ ጥቃት ጭቆናና በደል አልፎም ተርፎም እብሪትና ንቀት ካፍ እስከ ገደፉ በመሙላቱ ከእንግዲህ ይህን መሸከም አይቻለንም ያለው ዜጋ እንቢተኛነት በመላ አገሪቱ ክፍሎች እያስደመመ ይገኛል። ቢመከር ቢዘከር አልሰማን ያለውን ትግስትን እንደሞኝነት ነገር ማስጨረስን እንደፍራት ወስዶ የህዝብን ሀያልነትና ታላቅነት ንቆ በማናለብኝነት ተወጥሮ የከፋ የከረፋውን እኩይና አረመኔያዊ ተግባሩን በመቀጠል ላይ የሚገኘውን ጸረ ኢትዮጵያ የሆነውን የወያኔን አገዛዝ ከእንግዲህ ለአንዴም ለሁል ጊዜ በማያዳግም ሁኔታ ድባቅ መጥቶ ከኢትዮጵያ ምድር ጠራርጎ ለማስወገድ ስንቁን ሰንቆ ተነስቷል። የወያኔ አገዛዝ ስንል የወያኔ ድርጅት የአገዛዝ ስርዓት ማለታችን እንጂ በምንም አይነት መንገድ የትግራይ ህዝብ ማለታችን እንዳልሆነ ይሰመርበት ይገባል። የትግራይ ህዝብና ወያኔ አንድ ናቸው በማለት የማይሆን ጭምብል አጥቆ የሚያቀራራው ወያኔ ብቻ ነው። የኢትዮጵያ ህዝብ የትግል ታሪክ ቁልጭ አርጎ እንደሚያሳየው ህዝቡ እጅጉን አርቆ አስተዋይ፣ ታጋሽ፣ በመንፈሳዊ እምነቱ የጸና፣ ፍቅርን እንጂ ጥላቻን የማያቀነቅ፣ አብሮነትን እንጂ መነጣጠልን የማይሻ፣ ታታሪ፣ ጠንካራ፣ ሰራተኛ፣ ተመራማሪና አፍላቂ፣ የሰውን የማይፈልግ፣ የራሱን የማይስነካ፣ አስቀድሞ የማይተናኮል፣ ሲነኩት ግን እምቢኝ የሚል፣ አብሮ መብላት መጠጣትን መካፈልን ዋና ባህሉ ያደረገ፣ ለነጻነቱ ቀናይ፣ አገሩን እጅግ አርጎ የሚወድ፣ ከሌሎች አገር ህዝቦች ጋር በመልካም ጉርብትና መኖርን የሚፈልግ እንግዳ ተቀባይ ህዝብ ነው። እኒህ ባህሪያቱ ከትውልድ ትውልድ ሲተላለፉ የቆዩ የህዝባችንን ማንነት የሚገልጹ ትሩፋቶቹ ናቸው። እነዚህን አኩሪ ቅርሶቹን ለማውደም የዛሬ 27 ዓመት በሁኔታዎች በውጭና በአገር በቀል ጸረ ኢትዮጵያ ኃይላት ድጋፍ በህዝባችን ጫንቃ ላይ እንዲሰፍር የተደረገው ዘረኛውና ከፋፋዩ የወያኔ አገዛዝ እጅጉን ብዙ ደክሟል፣ ብዙ ብሏል፣ ብዙ ቀጥፏል፣ ብዙ ጥሯል። ዛሬም ድረስ ሳይታክት ይህንኑ እኩይ ተግባሩን ቀጥሎበታል። ሆኖም ግን የዚህ ሁሉ ድካሙ ውጤት ሌላ ማንንም ሳይሆን ይህንኑ እብሪተኛ ክፉኛ አስደንግጦታል። የሚይዝ የሚጨብጠውን አሳጥቶታል። እንቅልፍም ባያሌው ነስቶታል። እናም ጊዜው ሲደርስ በዛሬውም ወጣት ትውልድ ውስጥ እነዚሁ የህዝባችን እሴቶች ታምቀው ቆይተው ኑሮ በወለጋ፣ በአርሲ፣ በሐረርጌ፣ በባሌ፣ በሸዋ፣ በጎንደር፣ በጎጃም፣ በወሎ፣ በጅማ፣ በሲዳሞ፣ በኢሉባቦር፣ በጋምቤላ ወዘተ ፍንትው ብለው ታይተዋል። ስለሆነም ይህ የተጀመረው ህዝባዊ እንቢተኛነት ትግል በድል አድራጊነት ይጠናቀቅ ዘንድ በውስጥም በውጭም የሚገኘው ሴቱም ወንዱም ኢትዮጵያዊ ሁሉ ዋናውና አብይ የሆነውን ኢትዮጵያን የመታደጉን ከባድ ኃላፊነት ለመወጣት ታላቅና ክቡር የሆነውን የህይወት መስዋዕትነት ከመክፈል ጀምሮ ትግሉን ሊረዳ የሚችል ማናቸውንም ነገር ለመቀበልና ለማድረግ በቁርጠኝነት ዝግጁነታችንን የምናረጋግጥበት ወቅት ላይ ደርሰናል። ከእንግዲህ ወደፊት እንጂ ወደኋላ እንደማንል ቃል ገብተናል፣ ተማምለናል። ሂደቱ አልጋ ባልጋ እንደማይሆን አስቀድመን ተረድተናል። መውጣት መውረድ፣ መውደቅ መነሳት፣ ወደፊት መገስገስ፣ ወደኋላ ማፈግፈግ ሊኖር እንደሚችልም ከልምዳችን ገብይተናል። በዚህ ትንቅንቅ ሂደት ውስጥ መሞት፣ መራብ፣ መጠማትም እንደዚሁ አይቀሬ እንደሆኑ ነጋሪ አያሻንም። ውስጡ ኖረን በውስጡም አልፈን ዛሬም ድረስ ይህንን ዘረኛ ኃይል ጠፍንገን ይዘን ሁላችንም ታግለነዋል። ያም በመሆኑ በታሪካችን ስንክሳር ውስጥ ኢትዮጵያን ያጋጠማት እጅግ ክፉ ዘመን ከሚባሉን ብለን ልንዘግበው የምንችልበት ጊዜን ለማሳጠር ሁሉም የሚተጋበት ወቅት አሁን ነው። እናም ክብርና ነጻነትን ለመጎናጸፍ ምን ያህል እንደሚጠይቅ ለእኛ ለኢትዮጵያውያን እንግዳ ነገር አይደለም። ደግመን ደጋግመን የሰራነው ታሪካችን ነውና ዛሬም በተባበረ ትግላችን ይህንኑ የምንታወቅበትን ባህል ደግመን እንደምናድሰው በእኛ በኩል አንዳችም ጥርጣሬ የለንም። ይብላኝ ለዘረኛው ወያኔና ለደጋፊዎቹ የኢትዮጵያ ጠላቶች ሁሉ። የሀገራችንን ህልውና ማስከበሩን በዋናነት ለሚወስዱ ኢትዮጵያውያን ሁሉ ዛሬ ይህን ተቀዳሚ አጀንዳ አድርጎ ከመንቀሳቀስ አኳያ ሌሎችም በአገሪቱ ውስጥ ወደኋላ ሊሏቸው የማይቻላቸው እውነታዎች፣ መለስተኛና ሊታረቁ የሚችሉ ጉዳዮች እንዳሉ በቅጡ በግንዛቤ ውስጥ ማስገባቱ ተገቢ ይሆናል። በትግሉ ሂደት ውስጥ ልንፈታቸው የምንችላቸውን እልባት እንዲያገኙ እያደረግን በመካከላችን እምነትንና መተሳሰብን እያጎለበት በሂደቱ መፍታት ያልቻልናቸውን ከወያኔ ውድቀት በኋላ በምንመሰርታት የዲሞክራሲያዊት ኢትዮጵያ ውስጥ መልሳቸውን ያገኙ ዘንድ የሚያስችል መድረክን እውን እንዲሆን ሁሉም በቅንነትና በጋራ ለመፈታታቸው ከወዲሁ ራሱን ዝግጁ አርጎ መገኘት ይጠበቅበታል ብለን እናስባለን። እንደሚታወቀው ኢትዮጵያ ህዝብ የእስራኤል ለውጥ ለማምጣት ካስገመገመበት ጊዜ አንስቶ በትግሉ በሚያስወግደው ፍርሃት እና በሚተካው አዲስ ፍርሃት መካከል ድልድይ ሆኖ የሚያገለግለው በሰከነና ሁሉን ባሳተፈ ዴሞክራሲያዊ መንገድ ሁሉን አቀፍ የሆነ የሽግግር ወቅት ለማዘጋጀት ሲችል ነው። ከዚህ በፊት በነበሩት አጋጣሚዎች ማለትም የጉልተኛው ፍርሃትም ሆነ የደርግ አምባገነን ፍርሃቶች ሲደመሰሱ ለህዝቡ መብት ሊያጎናጽፍ የሚችል የሽግግር ሁኔታ ባለመፈጠሩ አምባገነኖች የህዝቡን ትግል ለመሞጭለፍ ችለዋል። በመሆኑም ላለፉት 44 ዓመታት ሀገራችን የአምባገነኖች ሰለባ ሆና እዚህ ደርሰናል። ከወያኔ አምባገነን ስርዓተ ህልፈት በኋላ ለምትፈጠረው አዲስቷ ኢትዮጵያ ወሳኝ የሆነውን ሁሉን አቀፍ የሽግግር ወቅት የኢትዮጵያ ህዝብ ለሶስተኛ ጊዜ እንዳያጣው ሁሉም አገሩን የሚወድ ኢትዮጵያዊ ሁሉ ለተግባራዊነቱ አጥብቆ እንዲታገል አገራዊ ኃላፊነትና ግዴታ ይኖርበታል። ይህ እውን እንዲሆን የሀፓይ በኩሉን ለማድረግ ሁሌም ዝግጁ ነው። ህዝባዊውን እንቢተኛነት የማቀጣጠሉንና ይበልጥ የማጎልበቱን ስራ ለሰከንድም ቢሆን ሳናዛንፍ የሚከተሉትንም በስራ ላይ ለማዋል እንትጋ። የኃይል ሚዛኑ እንዲለወጥ ለማድረግ የህዝባዊ እንቢተኛነቱን እንቅስቃሴ በሁሉም ቦታዎች ማስተባበር፣ ማቀናጀት ብሎም በቀጣይነት ማስኬድ። ወያኔ ውስጥ ትርምስ ሊፈጥሩ የሚችሉ ክንዋኔዎችን በሙሉ በስልትና በዘዴ ማከናወን። ወያኔ ይበልጥ በህዝብ እንዲተፋና እንዲገለል የሚያስችሉ ስራዎችን ማስፋፋት፣ ማጠናከርና በቀጣይነት ለተግባራዊነታቸው በጽናት መንቀሳቀስ። ይህን አገር የማዳን ትግል ለማቀዝቀዝ፣ ለማብረድ፣ ለማደናቀፍ ብሎም ለማስቆም የሚደረጉ ከየትኛውም አቅጣጫ ሊመጡ የሚችሉትን ማናቸውንም አይነት እንቅስቃሴዎች ነቅቶ መመከታተል፣ በተቀነባበረና በተቀናጀ መልክ መታገልና ማምከል። ከወያኔ ጋር መወያየት፣ መደራደር፣ እርቅ የሚሏቸውን ያረጁ ያፈጁ ቀልዶች ከቁጥር ውስጥ አለማስገባት ወቅታዊነት አላቸው። እነዚህንና ሌሎችንም አዘናጊ ድርጊቶች አምረን መታገላችን ለነገ የሚባሉ ስላልሆኑ ሁሉም በያለበት ለህዝባዊ እንቢተኛነት ትግል ዘብ እንዲቆም ኢትዮጵያ ከምን ጊዜውም በላይ አጥብቃ እየጠየቀችን ነውና ጥሪዋን ሰምተን እንታደጋት። በተባበረ ትግላችን ወያኔን ማስወገዳችን አይቀሬ ነው። ድል ለኢትዮጵያ ህዝብ ትግል። ኢትዮጵያ ለዘላለም ትኖራለች።
ሞለ ፋሽስቶ ያጎየበስኔ ዛሬም ለቆጠሩ እንደረከከ የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አመት ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው። ቀድሞ ለፋሽስቶ ያጎየበስኔ ዛሬም ለቆጠሩ
እንደረከከ
የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አትመርክ ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣
ግንባርክን አሳየው።
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ታግሎም ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየ፣
ግንባርክን አሳየው፣ ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣
ግንባርክን አሳየው፣ ግንባርክን አሳየው፣
ግንባርክን አሳየው፣
ግንባርክን አሳየው።
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናጨንፋለን ግንባርክን አሳየ፣
ግንባርክን አሳየው።